an amarat ittifu. The Voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ህዳር 4 2013 ዓመተ ምህረት የአማርኛው ቋንቋ አገልግሎት ዝግጅታችን አሁን ጀመረ። ማይካድራውስ በመቶዎች ሲቪሎች ላይ ጭፍጨፋ ለመካሄዱ ማስረጃ እንዳለው አምነስቲ አስታወቀ።
በተለይ ደግሞ ከተማው ነዋሪዎች ለማናገር ክሎች ስላሉ የበለጠ በጠራ መልኩ ማረጋገጥ አልቻለም እንጂ ግን ድርጊቱ በክልል ለትግራይ ክልል በሚታዘዙት የጸጥታ ኃይሎች እንደተፈጸመ የሚያመለክቱ መረጃዎች አሉ።
የአምነስቲ የአፍሪካ ቀንድ የሰብአዊ መብቶች ጉዳዮች አጥኚ አቶ ፍስሐ ተክሌ ናቸው። በአብይ ርዕስ ዘገባ ይኖረናል። ጤናይስጥልኝ እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ንጉሱ ታምሬ ስርጭቱን ያቀናብርልናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.news.com በአትቪ@amharic የፌስቡክ ገጻችንና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አሁን ለሰዓቱ ዋና ዋና የዓለም ዜና ከቆንጅታየ ጋር ልተዋችሁ።
እናስተለኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጅታየ ነኝ። የኢትዮጵያ መንግስት የመከላከያ ኃይሎች በትግራይ ክልል ኃይሎች ላይ የወሰዱት ያለው ወታደራዊ እርምጃ የክልሉን አስተዳደር ወደ ማናጋት እያመራ መሆኑ እየተነገረ ነው። ውጊያውን ተከትሎ በሺዎች የተቆጠሩ ሰዎች ሸሽተው ወደ ሱዳን ተሰደዋል። በዛት ያላቸው ሰዎች መገደላቸውም እየተዘገበ ነው። ዛሬ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እንዳስታወቁት የሀገሪቱ ፓርላማ ለትግራይ ክልል አዲስ መሪ ሾሟል። ቀደም ብሎ ምክር ቤቱ የክልሉን መሪ ዶክተር ደብረጽዮን ገብረ ሚካኤልንና የገዢው ፓርቲ የትግራይ ነጻ አውጪ ግንባር አመራሮችን ያለመከሰስ መብት እንደገፈፈ ይታወቃል። በአገር ክህደትና በሽብርተኝነትም ወንጅሏቸዋል። የክልሉ መንግስት በተጠመደበት በፌዴራሉ የመከላከያ ሰራዊትና በክልሉ ኃይሎች መካከል እየተካሄደ ባለው ውጊያ ብዙ መቶ ሲቪሎች የተገደሉ ሲሆን አምነስቲ ኢንተርናሽናል በዚህ ሳምንት ባወጣው ሪፖርት ግድያውን የጅምላ ጭፍጨፋ ሲል ነው የጠራው። በህዝብ ተወካዮች ምክር ቤት ውሳኔ የሚቋቋመው የትግራይ ክልል ጊዜያዊ አስተዳደር ዋና ስራ አስፈጻሚ እንዲሆኑ የተሾሙት ዶክተር ሙሉ ነጋ መሆናቸው ተዘግቧል። ኢትዮጵያ የትግራይ ክልል በዚህ ሳምንት ብዛት ያላቸው ሲቪሎች ተገድለዋል ሲል አምነስቲ ኢንተርናሽናል ትናንት ባወጣው አዲስ ሪፖርት ተናግሯል። የአምነስቲ ኢንተርናሽናል የምስራቅ እና የደቡባዊ አፍሪካ ዲሬክተር ዴፕሮስ ሙቼና ባወጡት መግለጫ በምንም አይነት እየተካሄደ ባለው ወታደራዊ እርምጃ ተሳትፎ የሌላቸው የቀን የጉልበት ሰራተኞች የሚመስሉ ብዛት ያላቸው ሰዎች መገደላቸውን አረጋግጠናል ነው ያለው። ትግራይ ውስጥ የመገናኛ አገልግሎቶች የተቋረጡ በመሆኑ የዚህን ሰቅጣጭና አሳዛኝ ሁኔታ እውነተኛ አድማስ ሊታወቅ የሚችለው ጊዜው ሲፈቅድ ብቻ ነው ብሏል አምነስቲ። የተገደሉት ሰዎች አስከሬኖች ሰኞ ዕለት ደቡባዊ ምዕራብ ትግራይ ማይካድራ ውስጥ የተገኙ መሆኑን የተናገረው አምነስቲ ለግድያው ተጠያቂ ማን እንደሆነ አላረጋገጠም ነው ያለው። ቀደም ብለው የወጡ ሪፖርቶች በውጊያው ብዙ መቶ ሰዎች መሞታቸውን ዘግበዋል። በጥብጡ ከጀመረበት ጊዜ አንስቶ የኢንተርኔት አገልግሎት የተቋረጠ በመሆኑ ለሕዝቡ የሚያስፈልገው ሰብአዊ ድጋፍ ሁኔታ ለመገምገም የመረጃ እጦት መፈጠሩን ተንታኞች ተናግረዋል። የተባበሩት መንግስታት ድርጅት እንዳስታወቀው ከትግራይ ክልል ቁጥራቸው ከ7000 በላይ ሰዎች ወደ አጎራባች ሱዳን ተሰደዋል። የኢትዮጵያ መንግስት የማይካድራው የጅምላ ግድያ በአካባቢው የነበረ የህወሓት ልዩ ኃይልና ሚሊሺያ የፈጸመው ጅምላ ጭፍጨፋ ነው ሲል አስታውቋል። የውጭ ጉዳይ ሚኒስቴር ደኤታና የአስቸኳይ ጊዜ አዋጅ ቃል አቀባይ አምባሳደር ሬድዋን ሁሴን ለቪኦኤ በሰጡት ቃል በአካባቢው የነበረው ታጣቂ ይኸው የህወሓት ልዩ ኃይልና ሚሊሺያ ነው። የድርጊቱ ፈጻሚ ማንነት እርቃኑን የቆመ ሀቅ ነው ብለዋል። የሚጣራም አሻሚ ጉዳይ አይደለም ሲሉ አክለዋል። በመጽሔት ክፍለ ጊዜ ዝርዝሩን እናቀርባለን። ሌላ ዜና፣ የኢትዮጵያ መንግስት ፖሊሶች በአማራ ክልል የሚገኝ የተባበሩት መንግስታት ድርጅት የዓለም የምግብ ፕሮግራም መስሪያ ቤት የመስሪያ ቤቱን ሰራተኞች በብሔረሰብ እየለዩ አስረዋል ተብሎ በዓለም አቀፍ የዜና ማሰራጫ የተሰራጨ ወሬ ፈጽሞ መሰረተ ቢስ ነው ሲል የአስቸኳይ ጊዜ መረጃ ማጣሪያው ክፍል አስታወቀ። የአስቸኳይ ጊዜው ግብረ ኃይል በሀገሪቱ በሚገኙ በርካታ የሀገር ውስጥና ዓለም አቀፍ ድርጅቶች ውስጥ ተሰግስገው በንቃት የሚንቀሳቀሱ ተጠርጣሪ የህወሓት ሰዎች እንዳሉ ባገኘው ታማኝ መረጃ መሰረት ተንቀሳቅሶ በመከታተል ተጠርጣሪዎቹን ግለሰቦች ነው በቁጥጥር ስር ያዋለው ብለዋል። የአማራ ክልል ፖሊስም ሆነ ሌሎች አካላት የደረሳቸው የተጠርጣሪ ግለሰቦች ዝርዝር እንጂ እንደተባለው አጠቃላዩን በብሔረሰብ የተፈረጀ የዜጎች ዝርዝር አይደለም ሲል አስተባብሏል። በሰሜን ምዕራብ ኢትዮጵያ ትግራይ ውስጥ ከምትገኘው ማይካድራ ከተማ የጅምላ ግድያ ሪፖርቶች እየወጡ ባሉበት በአሁኑ ወቅት የተባበሩት መንግስታት ድርጅት ከፍተኛ የሰብአዊ መብቶች ኮሚሽን ኮሚሽነር ሚሼል ባሽሌት ዛሬ ባወጡት መግለጫ በኢትዮጵያ የትግራይ ክልል እየተፈጠረ ያለው ሁኔታ በአደገኛ ሁኔታ እየተባባሰ መሆኑን ተናገሩ። ኮሚሽነሯ መጣራት ይኖርበታል ባሉት የማይካድራው በንጹሃን ሰዎች ላይ ተፈጸመ የተባለው ግድያ በዓለም አቀፍ የጦር ወንጀል ተግባር ሊያስጠይቅ ይችላል ነው ያሉት። የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት የውጭ ግንኙነቶች ኮሚቴ ሊቀመንበሩ የአይዳሆ ሪፐብሊካን ሴኔተር ጂም ሪሽ ኢትዮጵያ ውስጥ እየተካሄደ ያለውን ውጊያ ሁሉም ወገኖች አቁመው ንግግር እንዲጀምሩ አሳሰቡ። ውጊያው ወደ እርስ በርስ ጦርነት ሊያመራ እንደሚችል በተጨባጭ ሁኔታ የሚያሰጋ ነው ብለዋል ሴኔተሩ። ለቀጠናው መረጋጋትም እንዲሁም ለዩናይትድ ስቴትስ ብሔራዊ ጸጥታ ጥቅሞች ከሁሉም በላይ ደግሞ ለኢትዮጵያ ሕዝብ ደህንነትና ለሀገሪቱ የዲሞክራሲ ሽግግር አጣዳፊ አደጋ ደቅኗል ነው ያሉት። አስከትለውም ዩናይትድ ስቴትስ እና ዓለም አቀፉ ማህበረሰብ ሁሉም ወገኖች በአስቸኳይ ውጊያውን አቁመው የሲቪሎችን ሁሉ ደህንነት እንዲጠብቁ ለሰብአዊ ረድኤት በአስቸኳይ መንገዶችን እንዲከፍቱና የኢንተርኔት እና የቴሌፎን አገልግሎቶች እንዲቀጠሉ ለግጭታቸው በሰላማዊ መንገድ መፍትሄ እንዲፈልጉ በቀጥታ ማነጋገራቸውን መቀጠል አለባቸው ሲሉ የመወሰኛው ምክር ቤት የውጭ ግንኙነቶች ኮሚቴ ሊቀመንበር ጂም ሪሽ አሳስበዋል። ያው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። እንደ አዲስ አበባው ባልደራስ ሁሉ የድሬዳዋ ነዋሪዎችን በከተማ ደረጃ ለማታገል የተቋቋመው ድሬዳዋ አቀፍ የፖለቲካ ፓርቲ መስራች ከአራት ወራት እስር በኋላ በዛሬው ዕለት መፈታታቸው ተገለጸ። የድሬዳዋ ነዋሪዎች አንድነት ፓርቲ የተሰኘው ፓርቲ መስራች አቶ ሲሳይ አየለ የታሰሩት በፌስቡክ ገጻቸው ላይ ካወጡት መረጃ ጋር በተያያዘ እንደነበረ ጠቅሶ ከድሬዳዋ አዲስ ቸኮል ተከታዩን ዘገባ አጠናቅሯል።
በድሬዳዋ የከፍተኛና መካከለኛ አመራሮች የስልጣን ድልደላ ቀመር ነው የሚባለውን 40-40-20 ማለትም 40% ሶማሊያ፣ 40% ኦሮሞ፣ 20% ሌሎች የሚለውን ቀመር በመቃወም እንቅስቃሴ የጀመረው ሳተናው የድሬዳዋ ነዋሪዎች ህብረት ወደ ፖለቲካ ፓርቲ ከተቀየረ በኋላ የፓርቲው ሊቀመንበር የሆነው ወጣት ሲያየለ በተከሰሰበት መዝገብ የዋስትና መብቱ ተከብሮለት ዛሬ አመሻሹ ላይ ተፈቷል። ከዚህ በፊት ውከትና ረብሻ በማነሳሳት ወንጀል ተከሶ የነበረ ቢሆንም ቆይቶ ግን ከድሬዳዋ ማረሚያ ቤት ጋር በተያያዘ ፌስቡክ ገጹ ላይ ባወጣው መረጃ ሐሰተኛ መረጃና የጥላቻ ንግግርን በማስተላለፍ እንዲሁም የኮምፒውተር ወንጀል በመፈጸም ክስ ተመስርቶበታል። የተከሰሰበት ወንጀል ዋስትና የማያስከለክል በመሆኑ የ10,000 ብር ዋስት እንደተፈቀደለት ወጣት ሲሳይ ለቪኦኤ በስልክ አስታውቋል። በዛሬው ዕለት አመሻሽ ላይም ከማረሚያ ቤት ወጥቷል። ድሬዳዋ አንዳንድ የብሔር አልፎ አልፎ ደግሞ የሃይማኖት መልክ ያላቸው የሚመስሉ ግጭቶችን በተደጋጋሚ ስታስተናግድ በቆየችባቸው 2011ና 2012 በተደጋጋሚ ለእስር የተዳረገው ወጣት ሲሳይ እንዲሁም ቀድሞ የነበረው ሳተናው የድሬዳዋ ነዋሪዎች ህብረት በአስተዳደሩ ሰላምን በማደፍረስ በተደጋጋሚ ወቀሱ ነበር። የሳተናው እንቅስቃሴ ባለፈው ዓመት ወደ ከተማ አቀፍ ህጋዊ የፖለቲካ ፓርቲነት ሲለወጥ ወጣት ሲሳይም የፓርቲው ሊቀመንበር ሆኖ ተመርጧል። ከአራት ወራት ገደማ እስር በኋላ ዛሬ በዋስ የተፈታው ወጣት ሲሳይ በተከሰሰበት ወንጀል ለታህሳስ 12 ተለዋጭ ቀጠሮ ተሰጥቶታል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
በኮቪድ-19 ዜናዎች ትናንት ዩናይትድ ስቴትስ እንደገና በአንድ ቀን ከፍተኛውን የኮሮና ቫይረስ ተያያዦችና ታመው ሆስፒታል የገቡ ሰዎች ቁጥር አስመዝግባለች። የኮቪድ ተከታታይ ፕሮጀክት የተባለው ድርጅት እንዳስታወቀው ትናንትና ከ150,000 በላይ አዲስ የቫይረሱ ተያዦች ተገኝተዋል። ከትናንት በስቲያ የተገኙት ከ144,000 በላይ ነበሩ። ትናንት ሆስፒታል የገቡት 67,000 በላይ ሲሆኑ በቀደመው ቀን ሆስፒታል ከገቡት በ1700 የሚበልጡ መሆኑ ተነግሯል። 1104 ሰዎች በኮቪድ-19 ምክንያት ሕይወታቸው ማለፉም ተገልጿል። ዩናይትድ ስቴትስ በቫይረሱ የተጠቁ 10.5 ሚሊዮን በላይ ሰዎች ይዛ ከዓለም ቀዳሚነቱን እንደያዘች ነች። በበሽታው ሕይወታቸው ባለፈው 242,400 ሰዎችም እንዲሁ ሁሉንም የዓለም ሀገሮች ትቀድማለች። ቴክሳስ ክፍለ ግዛት የቫይረሱ ተጋላጮች ቁጥር ከአንድ ሚሊዮን አልፏል። ካሊፎርኒያም ወደ 1 ሚሊዮን እየተቃረበች መሆኗ ተጠቁሟል። በዓለም ዙሪያ ደግሞ ጣሊያን ከአንድ ሚሊዮን በላይ ሰዎች የተያዙባት 10ኛ ሀገር ሆናለች። ይህ በዚህ እንዳለ በቅርቡ በዩናይትድ ስቴትስ በሚከበረው የታንክስጊቪንግ የምስጋና ቀን ከቤተሰባቸው ጋር አብረው እንደማያሳልፉ ከፍተኛው የዩናይትድ ስቴትስ የተላላፊ በሽታዎች አዋቂ ዶክተር አንቶኒ ፋውቺ ተናገሩ። የ79 ዓመቱ ፋውቺ በእድሜያቸው መግፋት ምክንያት ኮሮና ለሚያስከትለው ኮቪድ-19 በሽታ ተጋላጭነታቸው ከፍ ያለ ነው። በዚያም የተነሳ 3ቱ ሴቶቹ ልጆቼ ቃሉን እንኳን ባልወደውም ሽማግሌው አባታቸው እንዳይታመም ስለሰጉ በኢንተርኔት ቪዲዮ አማካይነት እየተያየን እራት እንበላለን ብለው ወስነዋል ሲሉ ፋውቺ ለኤንቢሲ በሰጡት ቃል ገልጸዋል። የኮቪድ-19 ወረርሽኝ በመላ ሀገሪቱ የቤተሰቦችን የበዓል አከባበር እቅድ አመሳቅሏል። ከ242,000 የሚበልጡ ሰዎች በበሽታው ሕይወታቸውን ባጡበትና ቫይረሱ መዛመቱን በቀጠለበት በአሁኑ ጊዜ ቤተሰቦች ቆም ብለው ማን ቫይረሱ እንደሌለው ማን እንደሌለው በማይታወቅበት ሁኔታ ሰዎችን መሰብሰቡ ምን ፋይዳ አለው የሚለውን ሊያስቡበት ይገባል ሲሉ ፋውቺ መክረዋል። ቻይና ዛሬ ለዩናይትድ ስቴትስ ተመራጩ ፕሬዚደንት ጆ ባይደን እና ለተመራጯ ምክትል ፕሬዚደንት ካማላ ሃሪስ የእንኳን ደስ ያላችሁ መልእክት አስተላለፈች። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ በዛሬ መደበኛ ጋዜጣዊ ጉባኤያቸው ላይ በሰጡት ቃል በዩናይትድ ስቴትስ በተካሄዱት ፕሬዚደንታዊ ምርጫዎች ዙሪያ በሀገሪቱ ሕዝብም በዓለም አቀፉ ማህበረሰብም የተሰጠውን ምላሽ ስንከታተል ቆይተናል ብለዋል። ሀገራቸው የዘገየችበትን ምክንያት ግን አልገለጹም። የአሜሪካን ሕዝብ ምርጫ እናከብራለን። ከዚህ ባለፈ የምርጫ ውጤት በሀገሪቱ ሕግና ደንብ መሰረት እንደሚወሰን እንረዳለን ነው ያሉት ቃል አቀባዩ። የፖለቲካ ተንታኞች በባይደን አስተዳደር ይህ ነው የሚባል የቻይና ፖሊሲ ለውጥ ይኖራል ብለው እንደማይጠብቁ ተናግረዋል። በመጨረሻም የጋና የቀድሞ ፕሬዚደንት ጄሪ ሮሊንግስ ትናንት በ73 ዓመታቸው ከዚህ ዓለም በሞት ተለይተዋል። አክራ ውስጥ ሕይወታቸው ማለፉ የተነገረ ሲሆን የሀገሪቱ ፕሬዚደንት አኩፎ አዶ ባወጡት መግለጫ ዛሬ ትልቅ ዋርካ ወደቀ፣ ጋና በሳቸው ሞት ደህይታለች ብለዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታዬን ለዜናዎቹ እናመሰግናለን። የምታዳምጡት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የዛሬ ሐሙስ ህዳር 3/2013 ዓ.ም ዝግጅታችንን ነው። ዝግጅቶቻችንን በዌብሳይታችን amharic.voanews.com በአትቪ አምሃሪክ የፌስቡክ ገጻችንና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህም ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራሞቻችን ላይ ተፈጥረው ብታዳምጡ አስቀድመን ይቅርታ እንጠይቃለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ትላንት ባወጣው አዲስ ሪፖርት በትግራይ ክልል ደቡብ ምዕራብ ዞን በምትገኘው ማይካድራ ከተማ ውስጥ በአሰቃቂ ሁኔታ የተገደሉ በመቶዎች የሚቆጠሩ አስክሬኖች ማክሰኞ ዕለት መገኘታቸውን፣ ግድያውም ጥቅምት 30/2013 ዓ.ም ምሽት ላይ መፈጸሙን ማስረጃ እንዳለው አስታወቀ። በጦርነት ውስጥ ምንም ተሳትፎ የሌላቸውን ሰላማዊ ዜጎች መጨፍጨፍ በጦር ወንጀል የሚያስጠይቅ ተግባር ነው ብሎታል። ዝርዝሩ እንደሚከተለው ይቀርባል። የድርጅቱ የምስራቅና የደቡብ አፍሪካ ዳይሬክተርስ ዲፕሮስ ሙቼና በመካሄድ ላይ ካለው ጦርነት ጋር ምንም ግንኙነት የሌላቸውና የቀን ሰራተኛ የሚመስሉ ቁጥራቸው እጅግ የበዛ ሲቪሎች መጨፍጨፋቸውን አረጋግጠናል ካሉ በኋላ ይህ ትግራይ ውስጥ ግንኙነት በመቋረጡ ምክንያት አሁን ልናውቀው ያልቻልነውን የዚህን ዘግናኝ አሳዛኝ ሁኔታ ትክክለኛ ስፋት ሊያሳየን የሚችለው ጊዜ ብቻ ነው ብለዋል። ድርጅቱ የቀውስ ጊዜ የማስረጃ ማረጋገጫ ቤተ ሙከራ ውስጥ የዲጂታል ፎቶ ማረጋገጫ ዘዴና የሳተላይት ምስሎችን በመጠቀም ባደረገው ማጣራት በየቦታው ተጥለውና በቃሬዛ ላይ ተቀምጠው የሚታዩት አሰቃቂ ፎቶግራፎችና ቪዲዮዎች በተጠቀሰው ቀን ማይካድራ ውስጥ የተነሱ መሆናቸውን ማረጋገጡን አስታውቋል። ያምነስቲ የአፍሪካ ቀንድ የሰብአዊ መብቶች ጉዳዮች አጥኚ አቶ ፍሳህ ተክሌ ከእነዚህ ምስሎች በተጨማሪ ጉዳዩን የሚያስረዱ ምስክሮችን ማነጋገራቸውን ለአሜሪካ ድምጽ ገልጸዋል። በወቅቱ የሟቾቹን ሰዎች አስክሬን በመሰብሰብና የቆሰሉ ሰዎችን በመለየት ወደ ሆስፒታል በማመላለስ የተሳተፉ ሰዎችን አነጋግረናል ያሉት አቶ ፍሳሃ ጭፍጨፋው የተፈጸመው በጦርነት ውስጥ ያልነበሩ ሰላማዊ ዜጎች ላይ ነው ብለዋል።
ከማይካራ ከተማ በፊት ያለ ሉግዲን የሚባልና ባናት የሚባል አካባቢ ላይ ውጊያ ነበር። በዛ ላይ የፌደራል መንግስት ኃይሎች በመበርታታቸው ለትግራይ መንግስት የልዩ ኃይል የሚባለውና ከሚሊሻዎች እንደሸሹ ነበር የሚታወቀው። ሌሊቱን ከተማዋን ከበው እንዳደሩ ነው የተናገሩት ምስክሮቹ። በነጋታው ወደ ከተማዋ በሚሄዱበት ጊዜ ግን በጣም ብዙ አስከሬኖች የትም የመወጋት እና የመቀጥቀጥ ምልክት ያለባቸው በጣም በመቶ የሚቆጠሩ ሰዎች መንገድ ላይ እንዳዩና እነዚህንም ደግሞ እንደሰበሰቡ ነው የነገሩ። ብዙዎቹ አስከሬኖች የተገኙት የማይካራ ከተማ ንግድ ባንክ አካባቢ መሀል ከተማው ላይ እዛ አካባቢ ነው። ሌላው ደግሞ ወደ ከማይካራ ወደ ሁመራ በሚወስደው መንገድ ላይ እንደሆነ ነው የነገሩን። እኛም በፎቶ የምርመራ ዘዴያችን ያረጋገጥ ነው ፎቶዎቹም እና ቪዲዮዎቹ እዛ አካባቢ እንደሆኑ አረጋግጠናል። በዚህ እንግዲህ ብዙ ሰዎች እንደሞቱ ነው። የተለያዩ ቁጥሮች ይነገራሉ። ያነጋገርናቸው ሰዎች እነሱ የቆጠሩትን ብቻ ወይ የገመቱትን ብቻ ነው የነገሩን። ከዛ ሊበልጥ እንደሚችልም ነው በመቶዎች እንደሚደርስ ነው የሚናገሩት። ሚዲያ በአማራ ክልል ሚዲያ ላይ እንደተገለጸው ደግሞ ወደ 500 ሰዎች ይሆናሉ ነው የተባለው። ግን ባለው የመገናኛ ችግር እና አካባቢውም ላይ ስልክም ሆነ ኢንተርኔት ባለመስራቱ ምክንያት የተሻለ መረጃ ማግኘት አልቻለም ከመንግስትም ሆነ ከአካባቢው ነዋሪዎች። ስለዚህ የተረጋገጠው ቁጥር ያው መንግስት ማጣራት ያለበት ነው የምንለው።
ከመከላከያ ሰራዊት አባላት ጋር በመሆን በአስክሬን መሰብሰብና የቆሰሉትን ወደ ሆስፒታል በማጓጓዝ ስራ ላይ የተሰማሩ ምስክሮች ለአምነስቲ እንዳስረዱት ከሆነ አስክሬኖቹን ከመንገድ ላይ መሰብሰብ ከመጀመራቸው በፊት የቆሰሉትን ሰዎች ለከተማዋ ቅርብ ወደ ሆኑት አብርሃ ጅራና ጎንደር ሆስፒታል እንዲወሰዱ አድርገዋል። አምነስቲ ለዚህ ጭፍጨፋ በቀጥታ ኃላፊነቱን ማን እንደሚወስድ ማረጋገጥ እንዳልቻለ ገልጾ፣ ነገር ግን ከምስክሮቹ እንዳገኘው መረጃ ከሆነ የድርጊቱ ፈጻሚዎች የህወሓት ታማኝ ኃይሎች መሆናቸውን ጠቅሷል። ከጭፍጨፋው የተረፉ ሰዎች የነገሯቸውን ጠቅሰው ሶስት ሰዎች ለአምነስቲ እንደተናገሩት ጥቃቱን ያደረሱባቸው የትግራይ ልዩ ኃይልና የህወሓት አባላት መሆናቸውን ጠቁመዋል። መከላከያ ከተማዋን ከተቆጣጠረ በኋላ ወደ ከተማው የገባ ሲቪል ግለሰብ ነገረኝ ያለውን ቃል በጥቅስ ውስጥ ያስቀመጠው አምነስቲ
ጥቅምት 30 ልጉዲ በተሰኘ ቦታ ላይ የመከላከያ ሰራዊትና የአማራ ልዩ ኃይል ከትግራይ ልዩ ኃይል ጋር ውጊያ አድርገው ነበር። የመከላከያ ሰራዊት የትግራይ ኃይሎችን አሸንፎ ከማይካድራ ወጣ ብሎ በሚገኝ ቦታ ላይ ሌሊቱን አሳልፈዋል። ወደ ከተማዋ ስንገባ በጣም ብዙ አስክሬኖች በዘግናኝ ሁኔታ በየመንገዱ ላይና የቀን ሰራተኞች በብዛት በሚያርፉባቸው ቦታዎች ላይ አይተናል። ሁኔታው በጣም ዘግናኝ ነበር። እኔ ራሱ እስካሁን ድንጋጤ ውስጥ ሆኜ ያየሁትን ነገር ለመቀበል እየታገልኩ ነው።
ለአምነስቲ ሁኔታውን ያስረዳ ሌላ የዓይን እማኝ ደግሞ
የመከላከያ ሰራዊትና የአማራ ልዩ ኃይል ማይካድራ ከተማን ከተቆጣጠረ በኋላ ወዲያውኑ ህዳር 1 ጠዋት ወደ 4 ሰዓት ገደማ ወደ ከተማዋ ገባን። ወታደሩ ሌሊቱን ከከበበ በኋላ ነው የገባው። ከተማውን ለመቆጣጠር ምንም አይነት የተኩስ ልውውጥ አልነበረም። ነገር ግን ስንገባ ያየነው እጅግ ዘግናኝ ነገር ነው። በተለይ ወደ መሃል ከተማና ወደ ሁመራ የሚወስደው መንገድ በተበታተኑ አስክሬኖች ተሞልቶ ነበር።
የአሜሪካ ድምጽ ያነጋገራቸው የትግራይ ክልል የኮሙኒኬሽን ቢሮ ምክትል ኃላፊ አቶ ሀዱሽ ደግሞ በትግራይ ህዝብ ላይ የተጀመረው ከባድ የዘር ማጥፋት ወረራን ለመቀጠል ሆን ተብሎ የተሰራጨ የሐሰት ዜና ነው። የትግራይ ክልል ልዩ ኃይል ብሔርን መሰረት ያደረገ ጥቃት የመፈጸም ባህል የለውም፣ ይህ የነሱ ባህል ነው ብለዋል። ጡረተኛ ጄኔራሎችን ጭምር ትግረኛ ተናጋሪ በማለት በህዝብ ላይ የዘር ማጥፋት አዋጅ ተናግረዋል ሲሉ ምላሽ ሰጥተዋል። አያይዘውም በትግራይ ውስጥ በርካታ የሌላ ብሔር ተወላጆች አሉ፣ በሰላምም እየኖሩ ይገኛሉ ካሉ በኋላ ይህ መረጃ ግን በሌላ አካባቢ የሚገኘውን የትግራይ ተወላጅ ለመጨፍጨፍና በትግራይ ላይ ለተከፈተው ወረራ ህዝብን ለማነሳሳት ነው፣ ሆኖም ግን የኢትዮጵያ ህዝብ አልተቀበላቸውም ብለዋል። በሌላ በኩል በማይካድራ ከተማ በአማራ ተወላጆች ላይ አሰቃቂ የዘር ማጥፋት ወንጀል የፈጸመው የህወሓት ቡድን እንደሆነ የአማራ ክልል ገዢ ፓርቲ አስታውቋል። የአማራ ብልጽግና ፓርቲ ባወጣው መግለጫ እንዳለውም ህወሓት ግድያውን የፈጸመው በህዝቦች መካከል የእርስ በርስ ጦርነት እንዲቀሰቀስ ለማድረግ ነው ብሏል። አዲሱ የአማራ ክልል ርዕሰ መስተዳድር አቶ አገኘሁ ተሻገር ደግሞ ድርጊቱ በዓለም አቀፍ የወንጀለኞች ፍርድ ቤት ICC የሚያስጠይቅ ወንጀል መሆኑን እናምናለን ብለዋል። የአምነስቲው ፍስሐ ከተማው ላይ የስልክና የኢንተርኔት አገልግሎት በመቋረጡ ምክንያት ተጨማሪ ማጣራት የሚያስፈልጋቸው መረጃዎች አለመገኘታቸውን ገልጸው፣ ነገር ግን እነዚህ ሰዎች ሞተው በተገኙበት አካባቢ ላይ የፌዴራል መከላከያ ሰራዊት እስከሚገባ ድረስ ማይካድራ ከተማ ለትግራይ ክልል መንግስት ወይም በህወሓት በሚታዘዙ የትግራይ ክልል ልዩ ኃይልና በአካባቢው ሚሊሻ ስር እንደነበር ይታወቃል ብለዋል።
እንግዲህ እነዚህ ሰዎች ሞተው በተገኙበት አካባቢ ላይ የፌዴራሉ ሰራዊት እስከሚገባበት ጊዜ ድረስ ማይካድራ ከተማ ለትግራይ ክልል በሚታዘዙ ወይም በትቤሌፍ በሚታዘዙ ሰራዊት ወይም ልዩ ኃይልና የክልሉ ልዩ ኃይልና በአካባቢው ሚሊሻ ስር እንደነበረ ነው የሚታወቀው። ኖቬምበር 10 ወይም ደግሞ እኛ አቆጣጠር በአንድ ህዳር ላይ ነው ጠዋት ላይ ነው የገባው። እዛ ሲገቡ እንግዲህ እነዚህ የሚያገኙት እና ከተማዋን በማን ነበር በወቅቱ የሚቆጣጠራት እነዚህ ሰዎች በመቶበት በሚለውን ጊዜ ስናየው የትግራይ ክልል ሰራዊት ባለበት እንደተፈጸመ ያሳያል። ግን ያንን በትክክል ለማረጋገጥ ያው ከቅድም እንዳልኩት በተለይ ደግሞ የከተማዋን ነዋሪዎች ለማናገር ክሎች ስላሉ የበለጠ በጠራ መልኩም ማረጋገጥ አልቻለም እንጂ ግን ድርጊቱ በክልል ለትግራይ ክልል በሚታዘዙት የጸጥታ ኃይሎች እንደተፈጸመ የሚያመለክቱ መረጃዎች አሉ።
አምነስቲ የምስራቅና የደቡብ አፍሪካ ዲሬክተር ዲፕሮስ ሙቼና የኢትዮጵያ መንግስት ይህንን በሰላማዊ ዜጎች ላይ የተፈጸመን ጥቃት በግልጽ በገለልተኝነት በብቃትና በፍጥነት ምርመራ እንዲካሄድበት በማድረግ ፈጻሚዎቹ በአስቸኳይ ለፍርድ እንዲቀርቡ ማድረግ አለበት ብለዋል። አያይዘው ባሰፈሩት መልእክትም የህወሓት አዛዦችና ኃላፊዎች በሰላማዊ ዜጎች ላይ የሚፈጸሙ ጥቃቶች በዓለም አቀፍ የጦር ህግ መሰረት በፍጹም የተከለከሉና የሚያስቀጡ የወንጀል ድርጊት መሆናቸውን ለጸጥታ ኃይላቸውና ለደጋፊዎቻቸው ግልጽ ማድረግ አለባቸው ብለዋል። አቶ ፍስሐ ይህንን ሲያብራሩት
ሰላማዊ ነዋሪዎች ናቸው እና በምንም መልኩ ለሚደረገው ጦርነት የሚያበረክቱት አስተዋጽኦ የለም፣ ያ ደግሞ ዓለም አቀፍ ወንጀል ነው እና ሰላማዊ ሰዎችን ማጥቃት አይቻልም። ሰላማዊ ሰዎች ላይ ግድያም ሆነ ሌሎች ነገሮች መፈጸም አይቻልም ጦርነት ቢሆን እና ደግሞ የዓለም አቀፍ ወንጀልም ነው። በጄኔቫ ኮንቬንሽን ኢትዮጵያም ፈርመዋለች። ኢትዮጵያም ባስፈርመውም ደግሞ ልማዳዊ ዓለም አቀፍ ህግ ነው፣ ያልፈረሙ ሀገሮችም ላይ ተግባራዊ የሚሆን ነው። ግን ኢትዮጵያ እንዳፈረመችው ነው የሚታወቀው እና ስለዚህ በዚህ ጉዳይ ውስጥ የተሳተፈው ወገን ይህንን ማወቅ ያስፈልገዋል።
ትግራይ ክልል ባለው ግጭት ውስጥ ተሳታፊ የሆኑ ሁሉም አካላት ዓለም አቀፍ የሰብአዊነት ህግና የሰብአዊ መብቶች ህግን ማክበር እንደሚገባቸው ድርጅቱ አሳስቧል። ከምንም ነገር በላይ የሲቪሎች ደህንነት መጠበቁ መረጋገጥ አለበትም ብሏል። በተጨማሪም በግጭት ላይ በሚሆንበት ጊዜ በሲቪሎች ላይ ጉዳት እንደማይደርስ ለማጣራት መንግስት የስልክና የኢንተርኔት አገልግሎት መኖራቸውን ማረጋገጥ አለበት ብሏል። ከዚሁ ዘገባ ሳንወጣ የማይካድራ ጭፍጨፋ የህወሓት ድርጊት ነው ያለው የአማራ ክልላዊ መንግስት ህወሓት በድርጊቱ የለሁበትም በሚል የሰጠውን ምላሽም አጣጥሏል። አስቴር ምስጋናው የአማራ ክልል የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ኃላፊ የሆኑትን አቶ ግዛቸው ሙሉነህን አነጋግራለች።
በህወሓትና በፌደራል መንግስቱ መካከል ከሁለት አመታት በላይ የዘለቀው ቁርሾ ወደ ጦርነት ከተቀየረ ከአንድ ሳምንት በላይ ሆኗል። በዚህ መካከል ነው በጦርነቱ ተሳታፊ ያልሆኑ ንጹሃን ዜጎች በሳምንቱ መጀመሪያ ጅምላ ግድያ እንደተፈጸመባቸው የተሰማው። አምነስቲ ኢንተርናሽናል ትናንት ባወጣው መግለጫ በሁመራ አቅራቢያ በመትገኘው ማይካድራ በመቶዎች የሚቆጠሩ ንጹሃን ዜጎች መገደላቸውን ማረጋገጡን አመልክቷል። ጥቃቱን ማን እንዳደረሰው እንዳላጣራና እንዳላረጋገጠ የጠቀሰው አምነስቲ የአይንማኞች ተናገሩ ያለውን ግን አስፍሯል። ጥቃቱን ያደረሱት የትግራይ ልዩ ኃይል አባላት እንደሆኑ ነው አምነስቲ የጠቀሳቸው የአይንማኞች የገለጹት። ህወሓት ግን በማይካድራ በንጹሃን ዜጎች ላይ የደረሰው ጥቃት የተፈጸመው በመንግስት ታጣቂዎች ነው ብሏል። የአማራ ክልል መንግስት በበኩሉ የሀገር መከላከያ ሰራዊት ለህዝቡ ዘብ የቆመ እንጂ ንጹሃንን በማንነታቸው የሚጨፈጭፍ አይደለም፣ ተልእኮውም ህግ ማስከበር ነው በማለት ነው ምላሽ የሰጠው። በሰሜን እዝ ላይ ክደት የፈጸመው ህወሓት ይህንን ቢል አይደንቅም ያሉት የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ኃላፊ አቶ ግዛቸው ሙሉነህ ናቸው።
የአገር መከላከያ ሰራዊት እኮ ብሔር የለውም። የአገር መከላከያ ሰራዊት ብሔሩ አገር ነው። አገርን ከጥቃት ማዳን፣ ከጠላት መከላከል ነው። ህገ መንግስቱን ማስከበር በዚህ ደረጃ የተቃኘ በጣም የምንኮራበት የሀገር መከላከያ ሰራዊት ነው ያለ ነው። አማራ ትግሬ ምን ብሎ አይደለም የሚዋጋው፣ ከየትኛውም ማህበረሰብ ሊዋቀር ይችላል። ዋና አላማው ትነግ አገር ክዷል ነው። አሁን ህግ ወደ ማስከበር የገባው መከላከያ ሰራዊት ትነግ አገር ክዷል፣ ራሱን መከላከያ አብሮት የኖረውን በጣም የምንኮራበትን የሰሜን እዝ ወግቷል፣ ጨፍጭፏል፣ ግፍ ፈጽሟል። ይሄን በተመለከተ የዓለም አቀፍ ሚዲያዎችንም ጭምር ከዚህ በኋላ አስገብተን ጉዳዩን በደንብ የምናስጠናውና የዘር ጭፍጨፋ ስለሆነ ያደረገ በጄኖሳይድም ጭምር መከሰስ ያለበት አሸባሪ ድርጅት ተብሎ መፈረጅ ያለበት እንደሆነ መታወቅ ያለበት የዓለም ማህበረሰብ ማውገዝ አለበት። ትነግን
ህወሓት የእርስ በርስ ግጭት ለማስነሳት ይጥራል ያሉት አቶ ግዛቸው፣ ሰፊው የአማራ ህዝብ ግን ጠላቱን ጠንቅቆ ያውቃል፣ ከትግራይ ህዝብ ጋርም አይጋጭም ሲሉ በምሳሌ አስረድተዋል።
ህግ ለማስከበር በሚደረግ እንቅስቃሴ እየተሸነፈ የያዘውን ቦታ እየለቀቀ የሄደ ጁንታ ቡድን ጦርነቱ እንደማያዋጣው እንደሚሸነፍ ስለሚያውቅ ማይካድራ ላይ የራሱን የልዩ ኃይል አባላት ዩኒፎርም አስወልቆ የሲቪል ልብስ በማስለበስ ጭፍጨፋ እንዲያካሄዱ አድርጓል። በዚህ ላይ በርካታ አማራዎች ተነጥለው ተጨፍጭፈዋል። ቁጥሩ ብዙ ነው። ነገር ግን የአማራ ህዝብ ሁሌም አስተዋይ ነው። የሚታገልለትን ዓላማ ያውቃል። ትግራይ ህዝብ ጋር አይደለም ዋናው ጠላቱ፣ ትነግ ስለሆነ ትነግን ማጥፋት ሰላም እንደሚያመጣ ስለሚያውቅ ያንን ሁሉ ትዕግስት አልፎ መሰሪነቱንም ስለሚያውቅ ታግሶ በመደበኛነት ጠላቱን እያጠቃ ነው የሚገኘው። ትግራይ ህዝብም እየተዋጋን ያለ ነው የእሱንም ጠላት ስለሆነ።
በሌላ በኩል ለሰራዊቱ ድጋፍ ለመግለጽ በአማራ ክልል በተለያዩ ከተማዎች የተጠራው ሰልፍ እንዲቀር የተገለጸው የጸጥታ ስጋት ይኖራል ብለን ሳይሆን የህዝቡን አስተያየት በመቀበል ነው ብለዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባዋ እናመሰግናለን። በሌላ በኩል የማይካድራ ጅምላ ግድያ በአካባቢው የነበረ የህወሓት ልዩ ኃይልና ሚሊሻ የፈጸመው ጅምላ ጭፍጨፋ ነው ሲል የኢትዮጵያ መንግስት አስታውቋል። በአካባቢው የነበረው ብቸኛ ታጣቂ ይሄው የህወሓት ልዩ ኃይልና ሚሊሻ መሆኑን ነው የኢትዮጵያ የውጭ ጉዳይ ሚኒስትር ዴኤታና የአስቸኳይ ጊዜ አዋጅ የመረጃ ፍሰት ቃል አቀባይ አምባሳደር ሬድዋን ሁሴን የተናገሩት። የድርጊቱ ፈጻሚ ማንነት እርቃኑን የቆመ ሀቅ ነው ሲሉ ነው ቃል አቀባዩ ለአሜሪካ ድምጽ የተናገሩት። የሚጣራ አሻሚ ጉዳይ የለም ያሉት አምባሳደር ሬድዋን ማጣራት የሚያስፈልገው አሻሚ ጉዳይ ሲኖር ነው ብለዋል። የኢትዮጵያ የውጭ ጉዳይ ሚኒስትር ዴታና የአስቸኳይ ጊዜ አዋጅ የመረጃ ፍሰት ቃል አቀባይ አምባሳደር ሬድዋን ሁሴንን በስልክ ያነጋገራቸው እስክንድር ፍሬው ነው። የማይካድራውን ጅምላ ግድያ አስመልክቶ በመንግስት በኩል ያለው መረጃ በማብራራት ይጀምራሉ።
በእኛ በኩል የሚታወቀው እንግዲህ የመከላከያ ሰራዊታችን የደረሰበትን ጥቃት ተከላክሎ መልሶ አጥቅቶ የአንዳንድ አካባቢዎችን ነጻ መውጣት በጀመረበት ወቅት በአካባቢ የነበረው ልዩ ኃይልና ምልሻ እያፈገፈገ ወደ ኋላ ሲሄድ በአካባቢው ነዋሪ የነበሩ ግን የአካባቢው ተወላጅ ያልነበሩ በርካታ ሰዎች ጥቃት እንደደረሰባቸው ለማየት መቻለው። ቁጥሩ በርከት ይላል፣ በመቶዎች የሚቆጠር ነው የሆነው። ስለዚህ በዛ አካባቢ ሌላ አስተዳደር የለም ያለው መከላከያ ሰራዊቱና አካባቢውን ደግሞ የሚያስተዳድረው ምልሻና ልዩ ኃይሉ ነው። በጣም በተመለከተ የሚመለከተውና ሰራዊቱ ሲደርስ ያንን የሚያክል ሰው ተገሎ ያየው በአካባቢ ባለ በሲቪሊያን አይሆንም፣ ባልታጠቁ ሰዎች አይሆንም፣ በሌላ ሽፍታ አይሆንም። እውነቱ ራሱን ቁልጭ አድርጎ የሚገልጸው በአካባቢ በነበረ ልዩ ኃይልና ምልሻ የተፈጸመ የጅምላ ጭፍጨፋ እንደሆነ ያረጋግጣል ማለት ነው እውነታው በራሱ።
እንግዲህ አምነስቲ ኢንተርናሽናል ባወጣው መግለጫ የኢትዮጵያ ባለስልጣናት ጥቃቱን በጥልቀትና በስፋት እንዲሁም በገለልተኝነት እንዲመረምሩና ተጠያቂዎችን ለፍርድ እንዲያቀርቡ ጠይቋል። ወደ አካባቢው ሄዶ ማጣራት እንዲቻልም ሁኔታውን እንዲያመቻቹ ለዓለም አቀፍ አጣሪዎችም ጥያቄ አቅርቧል ወይም ጥሪ አቅርቧልና ይሄን እንዴት ነው እናንተ የምትመለከቱት አምባሳደር?
እንግዲህ በአካባቢ ብቻ ሳይሆን ወታደሮችም ላይ በጣም በርካታ ቦታ እንደተፈጸመ በጀናይሉ እየቀረበ በአካባቢ እየተገፋ ሲሄድ በወቅቱ በነበሩትና ባልተረጠሩት የመከላከያ ሰራዊት አባላት ላይ የተፈጸመው ነገር ወረድ የሆነት የሆነ መጥቷል። አሁን ከዛ ባሻገር ደግሞ በእነዚህ የያልታጠቁ ዜጎች ንጹሃን ዜጎች ላይ የተፈጸመው ጥቃትም ሌላ ሶስተኛ ወገን ፈጽመው ብሎ ለመጠርጠር ሌላ ሶስተኛ ወገን የሚኖርበት አካባቢ አይደለም ያለው መከላከያ ሰራዊትና የትግራይ ክልል ልዩ ኃይልና ሚሊሻ ነው ያለው። ገንገዝገዝ ብሎ ብዙ ሰው የሚንቀሳቀስበት ብዙ ታጣቂ ሊኖርበት የሚችል የተለያየ ሰው እንደዛ ነገር ለመፈጸም እድል ይኖረዋል ተብሎ የሚጠረጠርበት ሁኔታ ቢኖር ኖሮ የማጣራት ጉዳይን እንደ አንድ አማራጭ ልታየው ትችላለህ። ይሄ አስተላለፉ ግልጽ ነው። በአንድ በኩል ሰራዊት ነበረን፣ ሰራዊት ተጠቅቷል። እያጠቃ ደግሞ ሲሄድ ያፈገፈገው ኃይል ምን እንደተፈጸመ ታይቷልና የአምነስቲ ኢንተርናሽናል እውነታውን ማውገዙ በጣም ተገቢ ነው። ይሄን ያደረጉ ሰዎች ለፍርድ ይቅረቡ፣ ለህግ ይቅረቡ የሚለውም ለፍርድ ይቅረቡ የሚለውም ትክክል ነው። ስለዚህ ነው ይሄኛው እየተካሄደ ያለው ኦፕሬሽንም ህግ መከበር አለበት፣ ህገ መንግስት መከበር አለበት፣ ዜጎች በነጻ መኖር አለባቸው፣ ወንጀለኛ መጠየቅ አለበት። ዓለም አቀፍ ማህበረሰቡ በሀገራችን ህግ ለማስከበር የሚደረግን እንቅስቃሴ መደገፍና መረዳት አለበት የሚባለው ከዚህ ጋር ተያይዞ ነው። አምነስቲ ኢንተርናሽናልም ለህግ ይቅረቡ ያጠፉት ማለታቸው ትክክል ነው። ያጠፋው ግን በጣም ግልጽ ነው ማን እንዳደረገው ስለሚታወቅ ተጨማሪ ማጣራት በሌላ በሶስተኛ ወገን በውጭ አካል ገብቶ የሚባለው ነገር ማንነቱን ያየኸውን ሰውዬ እሱ መሆኑን ለማረጋገጥ ልብስን አውልቅልኝ እንደማለት ነው የሚሆነው እና እስቱ ኦቬስቱ ሚስ እና ምንም ያደች ኢንቨስቲጌሽን አይፈልግም። ራሱን በግልጽ እርቃኑን የቆመ እውነት ስለሆነ የእውነታውን ባለቤት ለይቶ የድርጊቱን ባለቤት ለይቶ እርምጃው ይፋጠን፣ የህግ ማስከበር ስራው ይፋጠን፣ ፌደራል መንግስቱ ስለዚህ የሚወስደው እርምጃ ተገቢና ትክክል ስለሆነ ዓለም አቀፍ ማህበረሰቡም ያግዘው፣ ወንጀለኛ መቀጣት አለበት የሚለውን ሀሳባቸውን ቢያጠናክሩበት ተገቢ ይሆናል ነው መለበን የምለት።
አምባሳደር ሬድዋን ሁሴን የአስቸኳይ ጊዜ አዋጅ የመረጃ ፍሰት ቃል አቀባይ እንዲሁም የኢትዮጵያ የውጭ ጉዳይ ሚኒስትር ዴታ፣ በጣም አመሰግናለሁ። በአሜሪካ ድምጽ ሬዲዮ አድማጮች ስም
አመሰግናለሁ። እስከንደር
እስክንድር ፍሬውንና እንግዳውን እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። በአዲስ አበባ ለሶስት ቀናት በተደረገ ፍተሻ አያሌ የጦር መሳሪያዎችንና 242 ተጠርጣሪዎችን መያዙን የአዲስ አበባ ፖሊስ ኮሚሽን አስታወቀ። በሌላ በኩል ደግሞ የፌዴራል ፖሊስ ኮሚሽን በአገር ክህደት ወንጀል ጠርጥሬያቸዋለሁ ባላቸው 96 ሰዎች ላይ የመያዣ ትዕዛዝ ማውጣቱን ይፋ አደረገ። መለስካቸው አመሃ ዝርዝራለሁ።
የአዲስ አበባ ፖሊስ ኮሚሽን ከሌሎች የጸጥታ አካላት ጋር በመቀናጀት ለሶስት ቀናት ብቻ ባደረገው ፍተሻና ብርበራ 163 ልዩ ልዩ የጦር መሳሪያዎችንና 1194 ጥይቶችን እንዲሁም ሌሎች ንብረቶችን መያዙን የከተማው ፖሊስ ኮሚሽነር ጌቱ አርጋው ለመንግሥት መገናኛ ብዙሃን በሰጡት መግለጫ ተናገሩ። በተመሳሳይ ቀናት መንግሥት የህወሓት ጁንታ ቡድንን ተልዕኮ ተቀብለው ለማስፈጸም ሲንቀሳቀሱ አገኘኋቸው ያላቸውን 242 ሰዎች ተይዘው ምርመራ እየተጣራባቸው እንደሆነ ታውቋል። የመገናኛ ብዙሃኑ ዘገባ እንደሚለው የህወሓት ጁንታ ቡድን የከተማዋን ጸጥታ ለማደፍረስ ልዩ ልዩ ሴራዎችን ሸርቦ ተላላኪዎቹን በማሰማራት የተለያዩ እንቅስቃሴዎችን እያደረገ ይገኛል። ኮሚሽነሩን የጠቀሰው ይኸው ዘገባ በተለይ ከሀገር መከላከያ ጋር በተከናወነው የብርበራና ፍተሻ ሥራ በቂርቆስ ክፍለ ከተማ በሚገኝ አንድ የኮንስትራክሽን ድርጅት ውስጥ 115 ልዩ ልዩ የሬዲዮ መገናኛ መሳሪያዎች መያዙን እና ከእነዚሁም መካከል 23ቱ መሳሪያዎች ለረጅም ርቀት የሚያገለግሉ መሆናቸውን ይናገራል። በመጨረሻም ኮሚሽነሩ ተስፋ የቆረጡትና መውጫ መግቢያ ያጡት የህወሓት የጥፋት መልእክተኞች ያሏቸው ኃይሎች በየሜዳው የሚጥሏቸው የተለያዩ የጦር መሳሪያዎች በነዋሪዎች ላይ ጉዳት እንዳያደርሱ ሕዝቡ ጥንቃቄ እንዲያደርግ ጥሪ አቅርበዋል። የሚያጠራጥሩ የወደቁ ዕቃዎችንም ከመንካትና ከማንሳት በመቆጠብ ለፖሊስ ማሳወቅ እንደሚገባ አስገንዝበዋል። በተመሳሳይ ዜና የፌዴራል ፖሊስ ኮሚሽን የጁንታው የህወሓት ወንበዴ ቡድን ብሎ የጠራውን አካል በትግራይ ክልል በሚገኘው በሀገር መከላከያ ሰራዊት ሰሜን እዝ ላይ የተፈጸመውን ጥቃት በሀገር ክህደት ወንጀል ጠርጥሬያቸዋለሁ ባላቸው 96 የሲቪልና ወታደራዊ ሹማምንት ላይ የመያዣ ትዕዛዝ ማውጣቱን ይፋ አደረገ። ኮሚሽኑ በዚህ ለመገናኛ ብዙሃን በላከው መግለጫ እንዳመለከተው የጥፋት ቡድን የሚለው አካል አባላት ከኦነግ ሸኔና ከሌሎች ጸረ ሰላም ኃይሎች ጋር በመቀናጀት በተለያዩ ክልሎች አገር የማፍረስ ተልእኮ ያላቸውን ኃይሎች በመመልመል ትግራይ ክልል ድረስ በመውሰድ ለእኩይ ተልእኳቸው ስኬት የተለያዩ ስልጠናዎችን በመስጠት እንዲሁም የገንዘብና የቁሳቁስ ድጋፎችን በማድረግ በተለያዩ የሀገሪቱ አካባቢዎች ብሔርን ከብሔር በማጋጨትና በሃይማኖት ሽፋን ሁከትና ብጥብጥ እንዲፈጠር በማድረግ በርካታ ንጹሐን ዜጎች እንዲገደሉ በአካልና በንብረት ላይም ከባድ ጉዳት እንዲደርስ ማድረጋቸውን ያብራራል። ኮሚሽኑ በዚህ የሀገር ህልውናን አደጋ ላይ በመጣል እንዲሁም ህገ መንግስቱንና ህገ መንግስታዊ ስርዓቱን በኃይል በመናድ ወንጀል ይፈለጋሉ በማለት የመያዣ ትዕዛዝ ካወጣባቸው የሲቪል ሹማምንት መካከል ዶክተር ደብረጽዮን ገብረ ሚካኤል፣ አቶ ጌታቸው ረዳ፣ ወይዘሮ ፈትለወርቅ ገብረ እግዚአብሔር፣ አቶ ስዩም መስፍንና አቶ ሰባት ነጋ ይገኙበታል። ከወታደራዊ ሹማምንቱ ደግሞ ሊውተናንት ጀነራል ታደሰ ወረደ፣ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጀነራል ብርሃነ ነጋሽ እና ሌሎችም ይገኛሉ። በሌላ በኩል ደግሞ የፌዴራል መንግስት ቀደም ሲል በመላ የትግራይ ብሔራዊ ክልል ባወጀው የአስቸኳይ ጊዜ አዋጅ መሠረት ላቋቋመው ጊዜያዊ መንግስት በዋና ስራ አስፈጻሚነት ዶክተር ሙሉ ነጋን መሾሙን ይፋ አድርጓል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። በተከታይ ደግሞ ከትግራይ ክልል ወዳገኘነው መረጃ እናልፋለን። በትግራይ ክልል እየተካሄደ ባለው ጦርነት ከ10,000 በላይ ሰራዊት ማርከናል አሉ የትግራይ ክልል መሪ ዶክተር ደብረጽዮን ገብረ ሚካኤል። ከተማረኩት ውስጥ ኤርትራውያንም ይገኙባቸዋል ብለዋል። ዶክተር ደብረጽዮን በሰጡት ማብራሪያ የፌዴራል መንግስት የትግራይ ህዝብን የኤሌክትሪክ አቅርቦት እንዳያገኝና በጨለማ እንዲኖር ኃይል ከማቋረጥ ተሻግሮ የተከዜ ኃይል ማመንጫና የኤሌክትሪክ ማከፋፊያን በአውሮፕላን ደብድቦ ጉዳት አድርሷል በማለት ተናግረዋል። ሙልጌታ ጽብሃ ከመቀሌ ተከታዩን ዘገባ ልኮልናል።
የትግራይ ክልል መሪ ዶክተር ደብረጽዮን ገብረ ሚካኤል ትናንት በሰጡት ማብራሪያ ህዝባዊ ጦርነቱ ቀጥሏል ብለዋል። የክልሉ ህዝብ ወራሪውን እየመከተ ይገኛል ያሉት ዶክተር ደብረጽዮን የሁለት ሀገራት ሰራዊትና የአንድ ክልል ኃይል ተደምረው እየወጉት ቢሆንም በጀግንነት እየመከታቸው ይገኛል በማለት ተናግሯል። በምዕራብ ትግራይ ህዝቡ ከክልሉ የመከላከያ ኃይል ጋር በመሆን እየመከተ ይገኛል ያሉት መሪው አሁንም በተጠናከረ መንገድ ቀጥሏል ብለዋል። በዚህ ትግል አኩሪ ታሪክ እየተመዘገበ ይገኛል፣ ይህ ታሪክም በቀጣይ ይዘከራል ያሉት ዶክተር ደብረጽዮን እስካሁን ከ10,000 በላይ ሰራዊት ተማርኳል በማለት ተናግረዋል።
እስካሁን ባካሄድ ነው የመመከት ጦርነት ከ10,000 በላይ ተዋጊ ማርከናል። ውጊያው ግን አሁንም እንደቀጠለ ነው። 10,000 ተዋጊ መማረኩ የጦርነቱን ክብደት ለመገመት ይረዳናል። እነዚህ የተማረኩት ምርኮኞች በእኛ እምነት በስርዓት ነው የሚያዙት። የትውልድ ቀያቸው ተለያይተዋል ብለን የተለያየ አያያዝ አናደርግላቸውም። የተለያየ ምርኮኛ አያያዝ ድሮም አልተደረገም፣ አሁንም እንደዛ አይደረግም። የማንኛውም ብሔር የሰራዊት አባል በክብር ነው የሚያዘው።
ከነዚህም ኤርትራውያን ይገኙባቸዋል ብለዋል።
አብይ አሳልፎ የሰጠው መሬት አንዳንዱ መንጠቅ ጀምረናል። ቀጥታ ያስገባቸው የኤርትራ ሰራዊት የትግራይ ህዝብ እየተዋጋ ነው ያለው። በዚህ ውጊያ የተማረኩ የሻዕቢያ ወታደሮች አሉ። ከውጭ የገባ ምንም የለም እያሉ ሲዋሹ የነበሩ በተጨባጭ እናሳያቸዋል ነው። ሁለቱም ውሸታም አምባገነን መሪዎች በአንድ ውጊያ የተገኙ መሆናቸውን እናጋልጣለን። ማርከናል፣ ምርኮኞቹ እናወጣቸዋለን።
የተማረኩ ሰዎች እንደ ታሪካችን የሚገባቸውን ክብር ሰጥተን ይዘናቸዋል በማለት ነው የገለጹት ዶክተር ደብረጽዮን። ጦርነቱ ተጀምሯል እንጂ አላለቀም፣ በቀጣይም ክብራችንና ማንነታችን ጠብቀን ለማስቀጠል እንመክታለን ነው ያሉት። ህዝባዊ አንድነትና መርህ ይዘን የሚያስፈልገንም ትጥቅ ባለቤት ሆነናል በማለት ነው ዶክተር ደብረጽዮን ገብረ ሚካኤል እየተናገሩት። በፌዴራል መንግስት የሚሰጡ የኤሌክትሪክ፣ ስልክ፣ ኢንተርኔት እንዲሁም የባንክ አገልግሎት ተቋርጧል ያሉት ዶክተር ደብረጽዮን የኤሌክትሪክ አገልግሎት ከክልሉ የሚገኙ የኃይል ማመንጫ በመጠቀም ህዝብ እንዲገለገል አድርገናል ብለዋል። ሆኖም ግን ከትናንት በስቲያ የፌዴራሉ መንግስት የተከዘ ኃይል ማመንጫና የኃይል ማከፋፈያ ማዕከል በአውሮፕላን ደብድቦ አገልግሎት እንዲቋረጥ አድርጓል ሲሉ ከሰዋል።
በውሳኔ የኤሌክትሪክ አገልግሎት ትግራይ እንዳያገኝ ተደርጓል። አገልግሎቱ እንዲጠፋም ተወስኖ በተግባር በጨለማ ላይ ነው የነበር ነው። በእኛ በኩል የተወሰነ ጥረት አድርገን የኤሌክትሪክ አገልግሎት መስጠት በመጀመራችን እንዴት አድርገው አገልግሎት ሰጡ? እነዚህ እኔ የወሰንኩት በጨለማ እንዲኖር ነው። የምሰማው ግን ኤሌክትሪክ አገልግሎት በትግራይ ያለ ነው። ከቁጥር የወጣ ነገር ተፈጥሯል። አዲስ አበባ ሆኜ መቆጣጠር አልቻልኩም፣ ማጥፋት አልቻልኩም። ለዚህ ማድረግ ያለብኝ በአየር ኃይል በቦምብ ተከዜ ግድብን መደብደብ ነው። የኃይል ማመንጫውን አቅርቦት የሚሰጠውን ሳብስቴሽን መደብደብ ነው። ይሄ የሀገሪቱ ሀብት ነው። ስንት ቢሊየን የወጣበት ሀብት ነው። ግድብ በግድብ እንዲሆን ነው የሚፈለገው እንጂ ያለህን ግድብ ትግራይ ጨለማ ለመክተት ተብሎ ተከዜን ያክል ግድብ ለማፍረስ ኤሌክትሪክ አገልግሎት እንዲቋረጥ ትናንት በተካሄደው ድብደባ አገልግሎቱ ተቋርጧል። ጨካኝ መንግስት የትግራይ ህዝብ በጨለማ እንዲኖር ኑሮው እንዲጎሳቆል ለመብቱ በመቆሙ እንዲሰቃይ የፈረደ መሆኑን እናያለን።
ከትናንት በስቲያ ጀምሮ በመቀለ ከተማና አካባቢዋ የኤሌክትሪክ አቅርቦት አለመኖሩ እኔም ተመልክቻለሁ። ዶክተር ደብረ ጽዮን መንግስታቸው በሚቻለውን የደረሰውን ጉዳት በመጠገን ህዝባዊ አገልግሎት ለመጀመር ጥረት እያደረገ መሆኑም ተናግሯል። ዶክተር ደብረ ጽዮን ለኢትዮጵያ መከላከያ ኃይል ባስተላለፉት መልእክት ለምን ዓላማ እንደሚዋጋ ቆም ብሎ ሊያስብ ይገባል ብለዋል። መንግስታቸው ለፖለቲካው ችግር ፖለቲካዊ መፍትሄ ነው የሚያስፈልገው ብሎ እንደሚያምን ገልጸው፣ ሆኖም በኃይል ለማንበርከክ የሚመጣና የትግራይን መሬት ለመውረር የሚመጣ ግን መቅበሪያ ቦታ እንጂ የሚያገኘው አንድም መሬት አይኖርም በማለት ተናግሯል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም።
ሙልጌታን ለዘገባው እናመሰግናለን። በሌላ በኩል የአስቸኳይ ጊዜ አዋጅ ማጣሪያ የትግራይ ክልል መንግስት ተከዜ ሃይድሮ ኤሌክትሪክ ኃይል ማመንጫን መደብደቡን መግለጹን ተከትሎ ባወጣው መግለጫ ዝርዝሩን ሲያስረዳ ልክ እንደ ሌሎቹ የኃይል ማመንጫ ግድቦች ሁሉ በፌዴራል መንግስት የተገነባና የሚተዳደረውን በፌዴራል መንግስት የሆነውን ግድብ እሁድ ጥቅምት 29/2013 ዓመተ ምህረት የህወሓት ሚሊሻ ግድቡን ለመጠበቅ የተሰማራውን የፌዴራል ፖሊስ ኃይል ከስራው ለማደናቀፍ ጥቃት ፈጽሟል። የተጎዱትና የተገደሉት ቁጥር ያልተረጋገጠ ቢሆንም በህይወት የተረፉ 11 የፌዴራል ፖሊስ አባላት ለ 14 ሰዓት ያህል በእግር ተጉዘው ተራራዎችን አቆራርጠው ወደ ጎንደር ገብተዋል ብሏል። በቀጣዮቹ ቀናት የህወሓት አክቲቪስቶች በማህበራዊ ሚዲያ አማካኝነት ግድቡን ተቆጣጥረናል የሚል መረጃ ማሰራጨታቸውንም ተስተውሏል ሲልም ያክላል መግለጫው። ዝርዝሩን በሚያስረዳበት ክፍልም ነገር ግን አምነስቲ ኢንተርናሽናል የህወሓት ሚሊሻዎች በማይካድራ በንጹሃን ዜጎች ላይ የፈጸሙትን ጭፍጨፋ አስመልክቶ ሪፖርት ባወጣበት በህዳር 3/2013 ዓመተ ምህረት የህዝብን ትኩረት አቅጣጫ ለማስቀየር የተከዜ ግድብ በቦምብ እንደተመታ የሚያትት ሆን ተብሎ የተቀናበረ የሐሰት መረጃን ህወሓት በቴሌቪዥን አሰራጭቷል ካለ በኋላ ባለ ሁለት ክበብ ቅስት ያለውና በውሃ የተሞላ ግድብ በቦምብ ቢመታ ሊያስከትል የሚችለው መጥለቅለቅና ጥፋትን ማንም ሊገምተው የሚችለው በመሆኑ የመረጃውን ሐሰተኛነት በቀላሉ ለማረጋገጥ ይቻላል በማለት የትግራይ ክልሉን መረጃ አስተባብሏል። በሌላ በኩል ዶክተር ደብረጽዮን ተማረኩ ያሉትን ኤርትራውያንን በተመለከተ ከኤርትራ ባለስልጣናት ምላሽ ለማግኘት ሞክረን ዋሽንግተን ዲሲ ያለው የኤርትራ ኤምባሲ ለጊዜው በኮቪድ-19 ምክንያት ዝግ መሆኑ ተነግሮናል። ይሁን እንጂ በዚህ ሳምንት መጀመሪያ ላይ የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ ለሮይተርስ በሰጡት ቃል ይህ የውስጥ ግጭት ነው፣ በግጭቱ ውስጥ ያለንበትም ማለታቸው አይዘነጋም። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ነው። በኢትዮጵያ ፌዴራል መንግስትና በህወሓት መካከል እየተካሄደ ያለው ጦርነት በአፋጣኝ እንዲቆም ግፊት እንዲደረግ የጠየቁ የትግራይ ተወላጆች ማህበረሰቦች አባላት ጀርመን ዋና ከተማ በርሊንና ዩናይትድ ስቴትስ ውስጥም ኮሎራዶዋ ዴንቨር ከተማ ላይ ትላንት ሰልፎች አካሂደዋል። አስተባባሪዎቹን ሰለሞን አባተ አነጋግሯል። ከበርሊን እንጀምር።
እኔ ዶክተር ግርማ በረ እባላለሁ። የምኖረው በጀርመን ሀገር ፍራንክፈርት ከተማ ነው። በዚህ በጀርመን የተለያዩ የትግራይ ኮሚኒቲ ማህበራት አሉ። የእነዚያ ጥምር ማህበራት አስተባባሪ ነኝ።
ዶክተር ግርማይ፣ ትናንት ሐሙስ ሰልፍ አድርጋችሁ ነበረ። ምንድን ነው የሰልፋችሁ አላማ? እንዴት ነው የጠራችሁት ሰልፉን?
የሰልፉ አላማ ያው ሁሉም ዓለም ህብረተሰብ እንደሚያውቀው አሁን ያው በኢትዮጵያ ውስጥ በተለይ በፌዴራል መንግስትና በትግራይ ክልል ከባድ ጦርነት እየተካሄደ ነው እና እኛም እንደ ትግራይ ተወላጅ ኮሚኒቲ አባላት ይሄ የሚደረገው ጦርነት ያሳስበናል፣ እንደ ኢትዮጵያውያንም እንደ ትግራይ። ስለዚህ እኛ ሰልፉን የጠራ ነው በዚህ በውጭ ሀገር የምንኖሩ የትግራይ ተወላጆች ይሄ ጦርነት ለማንም አይበጅም፣ የሰው ህይወት የሚያልቅበት ንብረት ሀብት የሚወድምበት ስለሆነ ይሄ ጦርነት በአስቸኳይ እንዲቆም ለጀርመን መንግስት መልእክት ለማስተላለፍ እና የጀርመን መንግስት የሚቻለውን ሁሉ አድርጎ ይሄ ጦርነት በአስቸኳይ ቁሞ በግጭት ውስጥ ያሉት አካላት ቶሎ ብለው ወደ ድርድርና ውይይት እንዲመጡ እንዲጠይቅልን በሚል ነው ሰልፉን የጠራ ነው።
የምትደግፉት ወይም የምትቃወሙት ወገን አለ በዚህ ግጭት ውስጥ?
እኛ ጦርነት ለማንም አይጠቅም ብለን ነው የምናምነው። ጦርነቱ የሚደግፍ አካል አይኖርም። ስለዚህ የመደገፍ ያለመደገፍ ጉዳይ ሳይሆን እኛ ጦርነቱ ቁሞ ህዝብ መንገላታት የለበትም፣ መሰደድ የለበትም፣ ንብረት መውደም የለበትም። ስለዚህ የፌዴራል መንግስቱም የክልል መንግስቱም ያላቸው ልዩነት በጠረጴዛ ዙሪያ ተቀምጠው መፍታት አለባቸው የሚል አቋም ነው ያለን።
የሀገሪቱ ጠቅላይ ሚኒስትር ጦርነቱ የሚቆመው በክልሉ ያለው ኃይል ትጥቅ ሲፈታ ነው፣ ተጠያቂዎች ለፍርድ ሲቀርቡ ነው ብለው ነበረ። እንዴት ነው የእርስዎ ሀሳብ በዚህ ላይ?
ያው እንዳልኩት እንደ ኮሚኒቲ ህብረተሰብ ያው ጦርነት አንደግስም፣ ያለው ነገርም ቶሎ እንዲቆም ነው የምፈልገው። ወደዛ ከሄድን ያው የፌዴራል መንግስቱ ለክልሉ ያለው መንግስት ህጋዊ አይደለም ይላል፣ ያው የክልሉ መንግስትም ፌዴራል ያለው መንግስት ህጋዊ አይደለም ይላል። ስለዚህ ሁለቱም እየራሳቸው የሚያነሱት ነገር ይኖራል። በእኛ አስተያየት ግን እያልን ያለ ነው የፈለገው ልዩነት ይኑር፣ በክልል መንግስቱም በፌዴራል መንግስቱም ያላቸው ልዩነት ተቀምጠው በጠረጴዛ ዙሪያ በሰላም በድርድር መፍታት አለባቸው የሚል አቋም ነው ያለን።
ዶክተር ግርማይ ጥያቄያችሁን ለማን ነው በቀጥታ ያስገባችሁት?
ከጀርመን የሚገኙ ከየአካባቢው ወደ 500-600 የሚሆን ሰው ነው ሰልፉ ላይ የተገኘው። ስለዚህ የእኛ ጥያቄ ቤዚክ ጥያቄያችን እንዳልኩት የመጀመሪያው ጥያቄያችን ይሄ ጦርነት አውዳሚ ነው፣ ስለዚህ ወንድም ከወንድም ጋር የሚገዳደልበት ጦርነት ስለሆነ ይሄ ጦርነት በአስቸኳይ መቆም እንዳለበት፣ በትግራይም የተቋረጡ የህዝባዊ ግልጋሎቶች እንደ ስልክ፣ ኢንተርኔት፣ መብራት፣ ውሃ እና የመድኃኒት አቅርቦቶች በአስቸኳይ እንዲከፈቱ፣ በኢትዮጵያ በሙሉ ክልል በማንነታቸው ምክንያት የትግራይ ተወላጆች የሚደርስባቸው መፈናቀል፣ እስራት፣ ሃራስመንት እና ሽብር መቆም እንዳለበት፣ እንዲሁም የኤርትራ መንግስት በኢትዮጵያ ባለው ውስጥ ጉዳይ ጣልቃ ገብቶ በሚያደርገው የተለያየ ሚና አገሪቷን ወደ ባሰ ችግር እየከተታ ስለሆነ በአስቸኳይ እንዲያቆም የሚል ለጀርመን መንግስት ለመርሃዊ መንግስት አንጀላ መርኬል ነው እኛ ደብዳቤ ያስገባ ነው።
መልስ ሰጥተዋቸዋል?
አዎ፣ ልክ ተወካይ የሆነ ከውስጥ ከእሳቸው ቢሮ መጥተው ያለው ጉዳይ አስረድተናቸዋል። ጉዳዩ ያው በጥሞናም እየተከታተሉት እንደሆነ አውረውናል። ደብዳቤውም ለቻንስለር አንጀላ መርኬል እንደሚያቀርቡላቸውና በቅርቡ መልስም እንደሚሰጡን ነግረውናል።
የኤርትራ መንግስት እንዳለበት በዚህ ውስጥ ጠቁመውኛል፣ አለበት ብላችሁ እንደምታምኑ እና የኤርትራ መንግስት ግን ይህንን አስተባብሏል። እናንተ ምን ማስረጃ አላችሁ የኤርትራ መንግስት በጉዳዩ ውስጥ አለ ብሎ ለመክሰስ?
የኤርትራ መንግስት በጉዳዩ እንዳለበት የሚያሳዩ የተለያዩ መረጃዎች አሉ፣ ማስረጃዎችም አሉ። በቅርቡ ጦርነቱ ከነበረበት አካባቢ ከሁመራ አካባቢም ተሰደው ወደ ሱዳን የገቡ የትግራይም የሌላ አካባቢም ተወላጆች አሉ። እነሱም እየገለጹት ያሉት የኤርትራ ወታደሮች ከኢትዮጵያ ወታደሮች ጎን ሆነው እየተዋጉ እንደሆኑ ነው። በሌላ በኩል ሁመራ ላይ ያሉ የእኛ ቤተሰቦችም ስላሉ ከባድ መሳሪያ ከኤርትራ ሳይድ ድብደባ ይደርስባቸው እንደነበር ነግረውናል። ስለዚህ ይህ ሁሉ አጠቃለን ስናየው የተለያዩ እንቅስቃሴዎችም እየተደረጉ ነው በኤርትራና በትግራይ በኩል ያለው። ስለዚህ የኤርትራ መንግስት እዚህ ጦርነት ውስጥ እጁ እንዳለበት የሚያጠራጥር ነገር ምንም ነገር የለም።
ዶክተር ግርማይ በርሄ አመሰግናለሁኝ ለጊዜው።
እኔም አመሰግናለሁ።
ላለፉት 28 ዓመታት ዩናይትድ ስቴትስ ውስጥ የዴንቨር ኮሎራዶ ነዋሪ የሆኑት ወይዘሮ ሂሩት ሀጎስም ትላንት ከሺህ በላይ እንደሚሆኑ የገለጿቸው የትግራይ ተወላጆች በዴንቨር ከተማ ካፒቶል ሂል አካባቢ ሰልፍ ማድረጋቸውንና ጦርነቱ በአስቸኳይ እንዲቆም፣ የአየር ድብደባውም እንዲቆም፣ የኤሌክትሪክና የስልክ አገልግሎቶች እንዲከፈቱ መጠየቃቸውን ተናግረዋል። ዋናው ጥያቄያችን ጦርነት እንደማንፈልግ እንዲታወቅልን ነው ብለዋል። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን በፌስቡክ ላይቭ አት ቪኦኤ አማሪክ እንዲሁም በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። አድማጮች ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ። 202-205-9942 በመደወል በውስጥ መስመር 14 በተቀረጸው የድምጽ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። horn@voanews.com የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ ዋና አዘጋጅ ትዝታ በላቸው፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብረናችሁ ነን። አብራችሁን ሁኑ። ወደ ተከታዩ ዘገባ እንለፍ። በግዳጅ ላይ ላለው ለሀገር መከላከያ ሰራዊት የአዲስ አበባ ምክትል ከንቲባ አዳነች አበቤን ጨምሮ በ11 ክፍለ ከተሞች የሚገኙ አመራሮችና የከተማው ነዋሪዎች ደም ለግሰዋል። የሀገር ሉዓላዊነትን ለማስከበር መስዋዕትነት እየከፈለ ያለውን ሰራዊት አስፈላጊ በሆነ ሁሉ መደገፍ አለብን ሲሉ ምክትል ከንቲባ አዳነች አበቤ ተናግረዋል። ፀሐይ ዳምጠው ተጨማሪ አላት።
ደማችን ለመከላከያ ሰራዊታችን በሚል መሪ ቃል ነው የአዲስ አበባ ነዋሪዎች ደም መለገስ የጀመሩት። በዚህ መሰረት የአዲስ አበባ ምክትል ከንቲባ ወይዘሮ አዳነች አቤቤን ጨምሮ የከተማ አስተዳደሩ ከፍተኛ አመራሮችና ከሁሉም ክፍለ ከተሞች የተውጣጡ ነዋሪዎች በአዲስ አበባ ስታዲየም ደም ለግሷል። በዚህ ወቅት ምክትል ከንቲባ ጥፋትና ክህደትን የፈጸመውን የህወሓት ቡድን በመፋለም የኢትዮጵያን ሉዓላዊነት ለማስጠበቅ ውድ ህይወቱን መስዋዕትነት በመክፈል ላይ ላለው መከላከያ ሰራዊት ደማችን በመለገስ አጋርነታችንን በተግባር ማሳየት አለብን ብሏል።
ለመከላከያ ሰራዊታችን ክብርና ፍቅራችንን ለመግለጽ ነው። በአብዛኛው ይህንን የደም መለገስ ፕሮግራም እንድንጀምር የከተማችን ነዋሪዎች ናቸው በጣም ግፊት ያደረጉት። በተለያየ መንገድ በየክፍለ ከተማው በየወረዳው ተጀምሮ ነበረ። ነገር ግን በአንድነት በጋራ እንስጥ ብለው ባቀረቡት መሰረት ትልቁ ስጦታ ደግሞ ደማችን ስለሆነ የፍቅር ስጦታችን እሱ ስለሆነ ለመከላከያ ሰራዊታችን የክብር ስጦታችን አንዱና የመጀመሪያውና ትልቁ እሱ ስለሆነ ስታዲየም ላይ እየሰጠን ያለ ነው ክብር ለመከላከያ ሰራዊታችን።
በዘመቻው ተሳትፎ በማድረግ ላይ ለሚገኘው የመከላከያ ሰራዊት የአጎራባች ክልሎች ልዩ ኃይልና የሚሊሻ አባላት የገንዘብና የቁሳቁስ ድጋፍ የማሰባሰብ ስራ መጀመሩንም ምክትል ከንቲባ አዳነች አቤቤ ገልጿል።
አብሮነቱን ከዚህ በበለጠ ሁኔታ እንዲገልጽ ለመከላከያ ሰራዊታችን ድጋፍ መሰብሰብ ተጀምሯልና ኮሚቴ አቋቁመናል። በከተማ በክፍለ ከተማ በወረዳ ደረጃ ማለት ነው። መከላከያ ሰራዊት ብቻ ሳይሆን የአማራ ክልል ሚሊሻ ልዩ ኃይል እዛ ችግሩን በግንባር ከመከላከያ ሰራዊታችን ጋር የተጋፈጠ ሌሎች ማጎራባች ክልሎች አሉ፣ እንደነ አፋር፣ እንደነ ቤንሻንጉል ድንበር ላሉ ለእነሱም ጭምር ድጋፉን መግለጽ ስለፈለገ ይህንን ድጋፉን በከተማ ደረጃ እያቀናጀነው ነው።
ህብረተሰቡም በየአካባቢው በተዘጋጀ የድጋፍ ማዕከላት በመገኘት ለሀገር መከላከያ ሰራዊት የሚችለውን ድጋፍ ማድረግ እንዳለበት ጥሪ አቅርቧል። በደም ልገሳው ላይ የተሳተፉ የከተማ ነዋሪዎችም የሀገርን ሉዓላዊነት በመጠበቅ ላይ ያለው መከላከያ ሰራዊት ደም በመለገስ አጋርነታቸውን እያሳዩ መሆኑን ገልጿል።
ደሜን ለወገኔ በሚል ለመከላከያ ሰራዊታችን ደሜን ለመስጠት ነው የመጣሁት ማለት ነው። የአገር መከላከያ ማለት አገር ነው። አገርን እየተከላከሉ አገርን እየጠበቁ ባለበት እንደዚህ አይነት አደጋ በደረሰባቸው ደማችን ለነሱ መስጠት አስፈላጊም ስለሆነ የትግራይ ህዝብ በዚህ ጉዳይ ላይ እንደ ማንኛውም የኢትዮጵያ ህዝብ እነዚህን እነሱን የማይጠቅም አውጥቶ መስጠት መቻል አለብን። አውጥቶ ለህግ መስጠት መቻል አለብን። ይህን ካላደረገ ተጠቂ ነው የሚሆነው የትግራይ ህዝብ ማለት ነው። ስለዚህ በእያንዳንዱ ላይ የተፈጠረው ድርጊት እነሱ ላይ በደል ስለሚደርስ ስለዚህ ከኢትዮጵያ ህዝብ ጋር ሆነው የትግራይ ህዝብ ቆ ብሎ መውጣት መቻል አለበት።
የአዲስ አበባ ከተማ አስተዳደር ከደም ልገሳ መርሃ ግብሩ ባለፈ በቀጣይ ቀናት ለመከላከያ ሰራዊቱ የገንዘብና የቁሳቁስ ድጋፍ ለማድረግ በመዘጋጀት ላይ እንደሆነ ምክትል ከንቲባ አዳነች አቤቤ ገልጿል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
ፀሐይን ላደረሰችን ዘገባ አመስግነን ከደሴ ወደ ተጠናቀረው ተከታዩ ዘገባ እናልፋለን። በኦሮሚያ የተለያዩ አካባቢዎች ህወሓትንና ሰሩት ያሉትን ደባ በመቃወም ሰልፍ ተደረገ። የሰላማዊ ሰልፉ በ14 የክልሉ ዋና ዋና ከተሞችና በ14 ዞኖች መደረጉን የገለጸው የክልሉ መንግስት ከሰልፉ ጎን ለጎን በገንዘብና በአይነት የተለያዩ ድጋፎች መደረጋቸውም ተነግሯል። ሙክታር ጀማል ተጨማሪ አለው።
በኦሮሚያ የተደረገው ሰልፍ በትላንትናው ዕለት የጀመረ ቢሆንም ጅማ፣ ኢሉባቦርና አንዳንድ ከተሞች ብቻ ነበሩ። በዛሬው ዕለት አብዛኛው የክልሉ ከተሞችና ዞኖች በሰልፉ የታደሙ ሲሆን የፌዴራሉ ኃይል በትግራይ ክልል ላይ የወሰደውን እርምጃ በመደገፍ መሆኑን ገልጸዋል። በዛሬው ዕለት አዳማ፣ ሱሉልታ፣ ቢሾፍቱ፣ ሞጆ፣ ባቱ፣ ነቀምቴ፣ ሰበታ፣ ቡራዩ፣ ባሌ ሮቤና ሌሎች ከተሞች የድጋፍ ሰልፉን እያደረጉ ሲሆን በአጠቃላይ 14 የክልሉ ከተሞችና 14 ዞኖች ላይ ሰላማዊ ሰልፉ መደረጉን ነው የኦሮሚያ ኮሚኒኬሽን ቢሮ የገለጸው። በሰበታ ሰልፍ ላይ የታደመው አቶ ታደሰ ወርቁ ለቪኦኤ ይህን ገልጿል።
ዛሬ በተደረገው ሰልፍ ላይ የሰበታ ከተማ ነዋሪ የመከላከያ ሰራዊት ደሙን አፍስሶ አጥንቱን ከስክሶ የሀገርን ሉዓላዊነት እያስከበረ ባለበት ጊዜና ሁኔታ በቲፒኤልኤፍ የተወሰደው እርምጃ ግን ትክክል እንዳልሆነና ህዝቡም ይህን ተገንዝቦ የመከላከያ ሰራዊትና መንግስት ጎን በመሆን ደሙን ለመከላከያ ሰራዊት በመለገስ ሳንቲም በመሰብሰብ እና በመስጠት በዚህ አይነት መልክ ዛሬ ሰልፉ ተደርጓል።
ሌላኛዋ በለገጣፎ ለገዳዲ ከተማ ሰልፉ ላይ የታደመችው ወይዘሮ አልማዝ ክባቱ የሚጠበቅብኝን ለማድረግም ዝግጁ ነኝ ብለዋል።
በዛሬው ሰልፍ ላይ እኔም የድርሻዬን በሴትነቴ እንደ አንድ ሰው በጉልበትም ሆነ በገንዘብም ከመንግስት ጎን ቆሜ ሀገራቸውን የካዱትን የእናታቸውን ጡት ነካሽ የሆኑትን ለመበቀል ዝግጁ ነኝ ብዬ ነው። እጄን ደግሞ ከልጆቼ መሀል ቆሜ ውሃና በሶ እንዳቀብላቸው መልካም ፈቃዴን ገልጫለሁ፣ ባለሁበት ቦታ ማለት ነው።
የድጋፍ ሰልፉን በተመለከተ ህብረተሰቡ በራሱ ተነሳሽነት ያደረገው ነው ይላሉ የዱከም ከተማ ጸጥታ አስተዳደር ኃላፊ አቶ መስፍን ጌቱ። ከመንግስት በኩል ጉዳዩን ማመቻቸትና የጸጥታ ሁኔታቸውን መጠበቅ ስራ ሲሰራ እንደነበረና በሰላም መጠናቀቁንም ለቪኦኤ ገልጸዋል።
ዱከም ከተማ ዛሬ የተካሄደው ሰላማዊ ሰልፍ በህዝብ ተነሳሽነት የተካሄደ ሰላማዊ ሰልፍ ነው። የሰልፉም ዋና መሪ የቲፒኤልኤፍ ግሩፕ በመከላከያ ሰራዊታችን ላይ ባደረሰው የሀገር ክደትና የመከላከያ ሲጠብቅ ከጎኑ ሲቆም የነበረውን መከላከያ ዳር ድንበሩን ሲጠብቅ የነበረውን የመከላከያ ኃይሎች ላይ ያደረሰውን ጥቃት በተመለከተ ህዝቡ እናግዛለን ብለው መዛም ነው። በአጠቃላይ በሰፋት ሳካሄድ የነበረው ከበጉልበትም በምንም መከላከያችን ጎን እንቆማለን፣ እንደግፋለን ሙ ሲያረጋግጥ የነበረው ህዝቡ በራሱ ተሰምተረሳችነት ከብቶች ምናምን እየገዛ ገብቶ ማቅረብ ችሏል። በሰልፍ ላይ
ሰልፉ ሁለት እንድምታ ያለው ነው ያሉት የኦሮሚያ ኮሚኒኬሽን ቢሮ ኃላፊ አቶ ጌታቸው ባልቻ በበኩላቸው ማህበረሰቡ በሰልፉ የህወሓትን እኩይ ብለው የጠሩትን ተግባር ያወገዘበትና የፌዴራል መንግስቱን እርምጃ የደገፈበት ሰልፍ እንደነበረ ገልጸዋል።
በኦሮሚያ ብሔራዊ ክልላዊ መንግስት በሁሉም አካባቢዎች በህዝባችን አጠቃላይ ጥያቄ የድሮን አጠቃላይ ጽንፈኛ ተግባርና ሀገር የሀገር ክህደት ውሳኔያቸውን በመቃወም የሀገር መከላከያ ሰራዊቱ እየወሰደ ያለውን እርምጃና የህግ በላይነትን የማስከበር ስራን በመደገፍ በክልላችን በተለያዩ አካባቢዎች የሰላማዊ ሰልፍ ተካሂዷል። ይሄ የድጋፍ ሰልፍና የተቃውሞ ሰልፍ በሁለቱን የሚያቀላቀለ ማለት ነው። ተቃውሞው ጽንፈኛ ቡድን የወሰደውን እርምጃ በመቃወም ክልሉ የቲፒኤልኤፍ ቡድን የወሰደውን ከሀገር ክህደት ወንጀልን በመቃወም መንግስት እየወሰደ ያለውን የህግ በላይነት ደግሞ በመደገፍ እና መከላከያ ሰራዊቱ ጎናችሁ ነን፣ ከእናንተ የኛው ናችሁ የሚል እንድምታ ያለው ሰልፍ ነው የተደረገው። በዚህ ሰልፍ ላይ ይዟቸው ከወጡት መፈክሮች ዋነኛው አጥፊውን ቡድን መንግስት የሚወስደውን የህጋዊ እርምጃ እንደግፋለን፣ ኦነግ ሸኔና ቲፒኤልኤፍ ጠላቶቻችን ናቸው፣ የኢትዮጵያ ጠላቶች ናቸው፣ የህግ በላይነት ለማስከበር በሚወሰደው ሁሉ እኛም ከመከላከያ ሰራዊታችን ጎን ሆነን ከኛ የሚፈለገውን ሁሉ እናደርጋለን የሚል የራሳችን ድንዳ ያለው እና በሌላ በኩል በአይነትም በገንዘብም ድጋፍ ያደረገበት ሁኔታ ነው ያለው። እንደ የተለያዩ ቁሳቁሶችን በማሰባሰብ ከብቶችን፣ ታንጋን በማቅረብ ፍየል፣ በግ በማቅረብ እና ለዛን የሚያስፈልጉ ሁሉ ነገር በማዘጋጀት በሰልፉ ላይ ተሳትፎ አድርጎ ነው የተመለሰው። ሰልፉ በሁሉም አካባቢዎች በሰላማዊ መንገድ ተጠናቀቀ።
የኦሮሚያ መንግስት ኮሚኒኬሽን ቢሮ እንደገለጸው በሰልፉ ላይ በአይነትም ሆነ በገንዘብ ከፍተኛ ድጋፎች የተደረጉ ሲሆን እስካሁን መጠኑን ማወቅ አልተቻለም። ይህንን የሚያስተባብር ኮሚቴ በየቦታው ስለተቋቋመ በቅርብ አንድ ላይ ተቀናይቶ ሪፖርት ይደረጋል ብለዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና እደሩ።